ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የወንጀል መከላከል አቅማችን ደካማ ነው ብለን ገምግመ ህብረተሰባችን ስጋት አለበት ብለን ገምግመ ዛሬ በሪፎርሙ የተሾሙ አመራሮችን ሰብስቤ ነው ቢሮ ይህን መመሪያ ሰጥተናል።
የአማራ ክልል ፖሊስ ኮሚሽነር አበረ አዳሙን ድምፅ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በአጠቃላይ በውስጥና በውጭ ኃይሎች በተተበተበ ሀገርን የማፍረስ እንቅስቃሴ ምክንያት ለአደጋ ተጋላጭነታችን እያየለ መጥቷል። የሁሉም ነገር መሰረት የሆነው ሰላምን የደፈረሰበት የህግ የበላይነት የማይከበርበት የሀገሪቱ ህገ መንግስት በግላጭ የሚጣስበት ወቅት ላይ ይገኛሉ።
የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ናቸው። በመቀሌ በመካሄድ ላይ ባለ ጉባኤ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ካሉን ዜናዎች መካከል በኢትዮጵያ የመከላከያ ሚኒስትር በአቶ ለማ መገርሳ የተመራው ከፍተኛ የመንግስት ልዑካን ቡድን ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉ ተዘግቧል። ካይሮ ላይ ሲካሄድ የቆየው የኢትዮጵያ የሱዳንና የግብጽ የውሃ ጉዳይ ሚኒስትሮች ስብሰባ መጠናቀቁም ሌላው ርዕሰ ዜናችን ነው። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 23 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ ኦድሬስ ሪጅስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። በኢትዮጵያ የመከላከያ ሚኒስትር በአቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑካን ቡድን ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉ ተዘግቧል። የኢትዮጵያ ፌዴራላዊ መንግስት የጦር ኃይሎች ኤታማዦር ሹም ጀኔራል አደም መሐመድ የተገኙበት የልዑካን ቡድን ከትናንትና ጀምሮ በአሜሪካ ጉብኝት ማድረግ ላይ እንደሚገኝ ይታወቃል። ዛሬ በሁለቱ ወገኖች መካከል የተደረገው ውይይት የጋራ የመከላከያ ትብብር ላይ ያተኮረ መሆኑን የኢትዮጵያ የዜና ምንጮች በአሜሪካ የኢትዮጵያ አምባሳደር አቶ ፍጹም አረጋ ጋን የትዊተር ገጽ ጠቅሰው ዘግበዋል።
በካይሮ ሲካሄድ የቆየው የኢትዮጵያ የሱዳንና የግብጽ የውሃ ጉዳዮች ሚኒስትሮች ስብሰባ ተጠናቋል። በስብሰባው የግድቡ የውሃ ሙሌትና አለቃቀቅን በሚመለከት ህዳር 5 እና 6 2012 ዓ.ም በአዲስ አበባ በተካሄደው ስብሰባ ውይይት ተደርጎበት የጋራ መግባባት ያልተደረሰባቸው ጉዳዮች ላይ ትኩረት በማድረግ ነው የተካሄደው። ስብሰባው በግድቡ ሙሌትና የውሃ አለቃቀቅ ዙሪያ በአዲስ አበባ የተጀመረው ውይይት መሰረት ቀጥሎ ተካሂዷል ነው የተባለው። በስብሰባው ላይ የዓለም ባንክና የአሜሪካ መንግስት ተወካዮች በታዛቢነት መሳተፋቸውን ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት የወጣው መረጃ ያመላክታል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ዋና ከተማ ካርቱም በሚገኝ ፋብሪካ የመሬት ልባስ ታይል የሚባለው ንጣፍ ፋብሪካ ነው በደረሰ ከባድ ፍንዳታ ቢያንስ 23 ሰዎች መገደላቸውን የሀገሪቱ መንግስት አስታውቋል። 130 ሰዎች እንደቆሰሉና ብዙዎቹ ከባድ ጉዳት የደረሰባቸው በመሆኑ የሞቱት ሰዎች ቁጥር ሊጨምር እንደሚችል ነው የሀገሪቱ መንግስት ያስታወቀው። የፋብሪካው የነዳጅ ማጠራቀሚያ ላይ የደረሰ ቃጠሎ ፋብሪካውን አውድሞታል ተብሏል። የፖሊስ ባለስልጣናት እንዳሉት ቃጠሎና ፍንዳታው የደረሰው ነዳጁን ከጫነው መኪና ላይ በማጋባት ሂደት ላይ በተፈጸመ ስህተት ነው። መንግስት መሰረታዊ የደህንነት እርምጃዎች መከበራቸውን አስመልክቶ ምርመራ እንደከፈተ አስታውቋል።
የሱዳን የሽግግር መንግስት የተወሰኑ የሴቶች አለባበሶችና የአልኮል መጠጥ መጠጣትን የሚከለክለውን የቁጥጥር ህግ ሰረዘ። የቀድሞውን ገዢ ፓርቲን በማፍረስ የአገሪቱን አፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ያቀረቧቸውን ሁለቱም ዋና ዋና ጥያቄዎች አከናውነዋል። የሱዳን የትምህርት ሚኒስትር ነስረዲን አብደል ባሪ በሰጡ ቃል ባለፈው አርብ የህዝብ ስነ ስርዓት የህዝባዊ ስነ ስርዓት ህጉን ለመሰረዝና ብሔራዊ ምክር ቤት ፓርቲ እንዲፈርስ የተሰጠውን ድምፅ ለሱዳን አብዮት ትልቅ ድል ነው ብለውታል። በዚህ ህዝባዊ ስነ ስርዓት ደንቡ በርካታ ቤተሰቦች ተደብድበዋል፣ ተከበዋል፣ የታሰሩም አሉ ነው የተባለው።
በደቡባዊና በምስራቃዊ አፍሪካ ክፍል በብዙ ሚሊዮኖች የሚቆጠር ህዝብ አጣዳፊ የምግብ ዋስትና ችግር የተደቀነበት መሆኑንና የዚህም ሁኔታ ከፊል ምክንያት የአየር ንብረት ለውጥ መሆኑን ህጻናት አድን የተባለው ግብረሰናይ ድርጅት አስገነዘበ። ለችግሩ ከተጋለጡት ግማሹን አሃዝ የሚይዙት ልጆች ናቸው ብሏል Save the Children። አካባቢዎቹ በቅርብ ዓመታት በከባድ አውሎ ንፋሶች፣ በጎርፎችና በድርቅ በተደጋጋሚ የተመቱ መሆኑንና በእነዚያ አካባቢዎች የአየር ግለቱ ከሌሎች የዓለም አካባቢዎች በፈጠነ መልኩ እየጨመረ እንደሆነ ሳይንቲስቶች ይናገራሉ። ይህ የአውሮፓውያን 2019 ዓመተ ምህረት በሁለቱ የአፍሪካ አካባቢዎች የአየር ንብረት ቀውስ ከባድ ውድመት ያደረሰበት ተብሎ የሚታወስ እንደሚሆን የተናገሩት የህፃናት አድን ድርጅት የዓለም አቀፍ ሰብአዊ ጉዳዮች ዳይሬክተር ጋብሪኤላ ዋጅማን በአህጉሪቱ ቢያንስ 33 ሚሊዮን ህዝብ ለአጣዳፊ የምግብ ችግር እንደተጋለጠ አክለው አስታውቀዋል። በአውሮፓውያን 2015 ዓመተ ምህረት የአየር ንብረት ለውጥን በተመለከተ በበይነ መንግስታዊ ኮሚቴ የተካሄደ አንድ ጥናት ደቡባዊ አፍሪካ ውስጥ የአየር ግለቱ መጠን በተቀረው የዓለም ክፍል ካለው እጥፍ እንደሆነ አስገንዝቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከጭንቅላቱ ወይም ከአንጎሉ ሞቷል ሲሉ ኔቶን ማለትም የሰሜን አትላንቲክ ቃል ኪዳን አገሮች የጦር ህብረትን አስመልክቶ የሰጡትን አስተያየት አስቀያሚ ሲሉ ተችተውታል። የ29 አባል ሀገራት መሪዎች ለተገኙበትና ዛሬ ለተጀመረው የድርጅቱ ጉባኤ ወደ ለንደን የተጓዙት ፕሬዚደንት ዶናልድ ትራምፕ ከኔቶ መሪዎች ጋር የሰጡትን ጋዜጣዊ መግለጫ ጨምሮ የአሜሪካ ድምጹ ማይክል ብራውን ያጠናቀረው ዘገባ አለ፣ አሉላ ያቀርበዋል።
ፕሬዚዳንት ትራምፕ ከጉባኤው መጀመር አስቀድሞ ለንደን ላይ ከኔቶ ዋና ጸሐፊ የን ስቶልተንበርግ ጋር በሰጡት ጋዜጣዊ መግለጫ የፈረንሳዩ መሪ በገዛ አገራቸው ፈተና ላይ ሳሉ ኔቶን ባልተቹ የሚል አይነት ድምጸት ያዘለ አስተያየት ነው የሰነዘሩት።
It's a very tough statement to make when you have such difficulty in France. You look at what's happened with the
በፈረንሳይ በራሷ ካለው ፈተና አንጻር በጣም ጠንካራ አስተያየት ነው የሰነዘሩት። እስኪ ተመልከቱ ባለብጫ ቀበቶን ሰልፈኞች በተወሰኑ አካባቢዎች ምን እየተካሄደ እንዳለም ተመልከቱ። በጣም ከባድ ፈተና በነበረበት አመት ነው ያሳለፉት። እንደዚህ አይነት መግለጫ መስጠት አስፈልግም ነበር ያሉት ፕሬዚዳንት ትራምፕ። የማክሮን አስተያየት የተሰማው ባለፈው ወር ከታተመ አንድ የለንደን መጽሔት ጋር ባደረጉ ቃለ ምልልስ ወቅት የሰጡትን አስተያየት ተንተርሶ ነው። ትራምፕና ማክሮን ዛሬ ማክሰኞ ተገናኝተው ይነጋገራሉ ተብሎም ይጠበቃል። በዚህ ጋዜጣዊ መግለጫ ትራምፕን ያመሰገኑት የኔቶ ዋና ጸሐፊ ስቶልተንበርግ ከበጀት ውይይቶች በተጨማሪ መሪዎቹ የጸረ ሽብር ዘመቻ ጥረቶችን፣ የጦር መሳሪያ አጠቃቀምን፣ ከሩሲያ ጋር ስላለው ግንኙነትና እንዲሁም የቻይናን መነሳት እንደሚመለከቱ አስተያየት ሰጥተዋል።
አመሰግናለሁ አሉላ። የዩናይትድ ስቴትስ የተወካዮች ምክር ቤት የደህንነት ኮሚቴ ፕሬዚደንት ዶናልድ ትራምፕ ላይ ሲካሄድ በነበረው የምርመራ ሂደት የተደረሰባቸውን ውጤቶችና ምክረ ሀሳቦች የያዘውን ሪፖርቱን ዛሬ ማክሰኞ ይፋ ያደርጋል ተብሎ እየተጠበቀ ነው። ዲሞክራቱ የኮሚቴው ሊቀመንበር አዳም ሺፍ ትናንት ከመሸ በቴሌቪዥን በሰጡት ቃል ኮሚቴው የሪፖርቱን ዝግጅት የመጨረሻ ይዞታ እያጠናቀቀ ነው ብለዋል። ኮሚቴያቸው ሪፖርቱን ለፍትህ ኮሚቴው በኦፊሴል ማቅረብ ላይ ዛሬ ማታ ድምጽ እንደሚሰጥ አደም ሺፍ ጨምረው ገልጸዋል። በፕሬዝደንቱ ላይ የሚጠየቁባቸው ክሶችን ያረቅ ወይም አያረቅ እንደሆነ የሚወስነው የፍትህ ኮሚቴው ነው። የፍትህ ኮሚቴው የራሱን ምርመራ ነገ የፕሬዝደንቱ ተወካይ ወይም ጠበቃ በሌሉበት እንደሚጀምርም ተነግሯል። ፕሬዝደንቱ የምርመራ ሂደቱ እንዳለ የቅጥፈት አድራጎት ነው በማለት ወደ ሸንጎው ጠበቃ አልክም ብለዋል። ነገ በሚካሄደው የፍትህ ኮሚቴው የምርመራ ሂደት ፕሬዝደንትን መክሰስን በተመለከቱ ህገ መንግስታዊ መሰረቶች ዙሪያ ይሆናል የሚነጋገረው። አራት የህግ ምሁራን ቀርበው ቃላቸውን ይሰጣሉ። የፍትህ ኮሚቴው ትናንትና ባወጣው መግለጫ እንዳስታወቀው የሚቀርቡት ምሁራን የሃርቫርድ ዩኒቨርሲቲ የህግ ፕሮፌሰር ኖዋ ፌልድማን፣ የስታንፈርዷ ፓመላ ካርላን፣ የሰሜን ካሮላይና ዩኒቨርሲቲው ማይክል ጌርሃርት እና የጆርጅ ዋሽንግተን ዩኒቨርሲቲው ምሁር ጆናታን ተርሊ ይሆናሉ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጅታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ አሃዱ ሬዲዮ ኤፍኤም 94.3 ላይና ናይል ሳት ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ወደ ዘገባዎቻችን ይሆናል የምናልፈው። በዕለቱ አብይ ርዕስ እንጀምራለን።
አሁን እዚህ ስቱዲዮ ከገባን የደረሰንን እናስቀድም። በመከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑክ ከአሜሪካ ወታደራዊ አመራሮች ጋር ተወያይተዋል። ጽዮን ግርማ ማምሻውን ወደ ስቱዲዮ ከመግባታችን አስቀድሞ አምባሳደር ፍጹም አረጋን አነጋግራ ተከታዩን አሰናድታለች።
እንግዲህ የተገኙት በፎቶግራፍ ላይ እንደተመለከታችኋቸው በአሜሪካም በኩል በኢትዮጵያም በኩል ከፍተኛ የመንግስት ኃላፊዎች ናቸው። እንዲሁም መኮንኖች፣ ጀኔራል ማዕረግ፣ ባለሌሎች ማዕረጎች የሆኑ የመከላከያ የሁለቱም አካላት አመራሮች ናቸው። የነበረው ውይይት ያው ከአሁን በፊት በሁለቱ ሀገሮች መካከል የተለያዩ የመከላከያ ትብብሮች እየተካሄዱ እንደቆዩ ይታወሳል። ለምሳሌ ባለፈው ዓመትም ተመሳሳይ ምክክር አዲስ አበባ ላይ ተደርጎ ነበር። በቅርቡ ደግሞ የአፍሪኮም የአፍሪካ ዋና አዛዥ ጀነራል ታውሰን ወደ ጠቅላይ ሚኒስትሩን አግኝተው በሁለቱ ሀገሮች መካከል ያለው ትብብር ስለሚሰፋበት ሁኔታ ውይይት አድርገው ነበር እና የዛ ቀጣይ የሆነ አስቀድሞ የተያዘ ፕሮግራም ነው። ስለዚህ በመጀመሪያው ቀን ውሏችን ስቴት ፓርትነርሽፕ ፕሮግራም የሚባል የናሽናል ጋርድ ፕሮግራምን የሚመለከት ውይይት ነው የተደረገው። በኢትዮጵያ በአሁኑ ሰዓት የናሽናል ጋርድ አሰራር የለንም። አሜሪካ የናሽናል ጋርድ የሚባል አሰራር አላት።
ምን ማለት ነው?
እሱን ለማብራራት ነው። ናሽናል ጋርድ ማለት እንግዲህ ሶስት አይነት የመከላከያ ኃይል አላቸው። አንደኛው በሙሉ ጊዜው የሙሉ የመከላከያ ኃይል ተብሎ ከሀገር ውጭ ያሉ የሀገርን ጥቃት የሚከላከል ኃይል ነው። ሁለተኛው ሪዘርቭ ወይም ተጠባባቂ ኃይል የሚባለው ነው። አስፈላጊ በሚሆን ጊዜ ከሀገር ውጭ ያለው ላይ ተሰልፎ የሚሰራ ነው። ሶስተኛው ናሽናል ጋርድ የሚሉት ነው። ይሄ በአብዛኛው እንደ ሪዘርቭም ሆኖ ሊያገለግል ይችላል፣ ግን የሙሉ ጊዜ ስራው በሌሎች የሲቪል ስራዎች ላይ ይሆንና ግን በዊኬንድና በትርፍ ጊዜው ሙያውን ይዞ የሚሊተሪውን አካል የሚቀላቀል እስከ ጀነራል ማዕረግም ጭምር ማደግ የሚችል ግን በዲስፕሊኑ የሕክምና የኢንጂነሪንግ ወይም ሌሎች ሙያዎች ያሉት መደበኛ ኃይል ነው። ስለዚህ የዚህ ጠቀሜታ አገር ውስጥ የሚፈጠሩ ችግሮች ሲኖሩ ለምሳሌ የጎርፍ፣ የሰዓት፣ የሌሎች አደጋዎች ሲያጋጥሙ ከፖሊስ ጎን ሆኖ እነዚህን ችግሮች ሲቋቋም የሚኖረው እውቀት በርካታ ስለሆነ ሕክምና ላይም ሊያግዝ ይችላል። እንደ ሚሊተሪ ብቻ የጸጥታው ላይ ብቻ አይደለም። የተለያዩ ቴክኒኮች ተጠቅሞ ችግሮችን በቀላሉ ቆጣጠር የሚደግፍ ኃይል ስለሆነ የዚህን ጠቀሜታ ምንነት ተረድተናል። እንግዲህ ውይይቱ እየቀጠለ ነው። ገና እስካሁን እንግዲህ ግማሽ ቀን ነው ያከናወነው ማለት ነው።
እንደ ስልጠና ነው? ምክክር ነው? ምንድን ነው ውይይቱ?
ስልጠና አይደለም። ያው ያለውን ጠቀሜታ አይቶ መንግስት የሚወስነው ይሆናል ማለት ነው ወደፊት። ስለዚህ ያንን ለመረዳት ያው በሁለቱም በኩል በትብብር የሚሰሩ ሌሎች ጉዳዮችን በቀጣይ የሚመከርባቸው ይሆናል ማለት ነው።
በጣም አመሰግናለሁ አምባሳደር ፍጹም ካሉት ሰዓት አጣበው ስላብራሩልን።
ጽዮን ግርማን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ወደ አማራ ክልል ይወስደናል። በአማራ ክልል አንዳንድ አካባቢዎች የሚታየውን የደህንነት ስጋት ለመቆጣጠር ፖሊስ መዋቅር እያደራጀ እንደሆነ የአማራ ክልል ፖሊስ ኮሚሽን ገለጠ። ካለፈው ዓመት አንስቶ በክልሉ አንዳንድ ቦታዎች የሰላም መደፍረስ ሲታይ መቆየቱን አስታውሳ አስቴር ምስጋናው ከባህር ዳር ተከታዩን አጠናቅራለች።
በአማራ ክልል በአንዳንድ አካባቢዎች ከባለፈው ዓመት ወዲህ ዝርፊያ ይካሄዳል፣ መሸት ሲልም የተኩስ ድምፅ ይሰማል። በጥቅሉ የሰላም መደፍረስ ሲታይ መቆየቱ የሚታወስ ነው። በዚህም የተለያዩ የህብረተሰብ ክፍሎች በደህንነት ስጋት ውስጥ መሆናቸውን በተደጋጋሚ ለመንግስት በመግለጽ የህግ የበላይነት እንዲከበር በተለያዩ መድረኮች መጠየቃቸው እንዲሁ የሚታወስ ነው።
ከፊታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል።
መንግስት ሊሸት ይገባል። ያለበለዚያ የጎበዝ አለቃ እያቋቋሙ እንደዚህ አይነት እርምጃ የሚወሰድ ከሆነ
እኛም ማችን የጎበዝ አለቃ ማቋቋም አለብን ማለት ነው።
መጽሐፍ ቅዱስ እንደዚህ ነው የሚለው፣ መንግስት ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። ስለዚህ መንግስት መቅጣት ያለበት ህግን ማስከበር ያለበት መጀመሪያ ግንባር ቀደም መውሰድ ያለበት መንግስት ነው ብዬ አስባለሁ።
ይህንን የህዝብ ቅሬታ ለመፍታት ታስቦ ነው የክልሉ ፖሊስ ኮሚሽን መዋቅር ያደረገው ይላሉ ኮሚሽነር አበራዳሙ ዛሬ በሰጡት ጋዜጣዊ መግለጫ።
የወንጀል መከላከል አቅማችን ደካማ ነው ብለን ገምግመናል። ህብረተሰባችን ስጋት አለበት ብለን ገምግመናል። ዛሬ በሪፎርሙ የተሾሙ አመራሮችን ሰብስቤ እኔ ቢሮ ይህን መመሪያ ሰጥተናል።
አሁን ያለውን የአማራ ፖሊስ አሁን ያለውን አጠቃላይ ለውጥ በአማራ አካባቢ እየተካሄደ ያለውን በሀገራችን በኢትዮጵያ ደረጃ እየተካሄደ ያለው ለውጥ ግምት ውስጥ ያስገባ ቀልጣፋ የሆነ የፖሊስ አገልግሎት ሊሰጥ የሚችል መዋቅር ሰርተን የአማራን ፖሊስ ምናልባት ለሚቀጥለው 3-4 ዓመት ወደፊት ተሸክሞ ሊሄድ ይችላል የሚል መዋቅር ተሰርቶ ለመንግስት ቀረበ።
የፖሊስ ተቋሙ ከዘመኑ ጋር የዘመነ ሳይንሳዊ አሰራርንም የተከተለ እንዲሆን በመታሰቡ በመዋቅሩ ትምህርት ትልቁን ቦታ እንደተሰጠው ኮሚሽነሩ ይናገራሉ።
እንደ ፖሊስ ያለ መስሪያ ቤት ንቁ በሆኑ መኮንኖች መመራት አለ። ሙያውን መሰረት ያደረገ በዲሲፕሊን የሚገዛ መኮንን ያስፈልገናል። ሰርቶ የሚያሰራ መሪ ደግሞ በእውቀት ላይ የተመሰረተ መሪ መሆን አለበት። በባህላዊ ነው የዛሬ 10 ዓመት የዛሬ 20 ዓመት የተሰራበት የነበረ የፖሊስ ሳይንስ ዛሬ አይሰራም። ራሱን በየጊዜው እያሳደገ ራሱን እያስተማረ ራሱን እያሰለጠነ ከዘመኑ ጋር ራሱን እያወዳደረ የሚሄድ የፖሊስ አመራር ስለሚያስፈልገን የተማረ የሰው ኃይል የግድ ወደ ላይ መምጣት ነበረበት። ስለዚህ ሪፎርሙ የሄደው በዚህ መንገድ ነው። ኔትወርክ ይበጥሳል፣ ካድርባይነት የጸዳ ይሆናል። ብዙ ጊዜ እውቀት በጨመረ ቁጥር ሰዎች በራሳቸው የመተማመን አቅም ስለሚኖራቸው አንዱም ዓላማ በመኮንኖቻችን በአመራሮቻችን በኩል ይሄንን በራስ የመተማመን ስራ ለመስራት እንዲያመቸን ብለን ይሄን ያደረገ። በዚህም መሰረት በክልሉ ባሉ በአዲሱ መዋቅር ባጸደቃቸው ክፍት ቦታዎች በ15 ዞኖች ምደባ ተካሂዷል።
በመዋቅሩ ከደረጃ የወረደ አመራር ደሞዙን እንደያዘ የተመደበበት ቦታ እንደሚሰራ የገለጹት ኮሚሽነሩ ይህ መዋቅር እስከ ወረዳ ድረስ እንደሚዘልቅም ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ መቀሌ ይሆናል የምናመራው። ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን የሚል ስያሜ የተሰጠው ጉባኤ በመቀሌ ከተማ እየተካሄደ ነው። ከ50 በላይ የተለያዩ ኃይሎችና ፓርቲዎችን ምሁራንና የአገር ሽማግሌዎችን ጨምሮ ቁጥራቸው ከ700 በላይ የሚሆን በጉባኤው መገኘታቸውን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽብሀ ተከታዩን አድርሶናል።
በመቀለ ከተማ በዛሬው ዕለት የተጀመረው ጉባኤው የፌዴራሊስት ኃይሎች ተብለው የተሰበሰቡ ከመላው ኢትዮጵያ ፖለቲከኞች፣ ምሁራን፣ የአገር ሽማግሌዎችና የወጣቶች እንቅስቃሴ አስተባባሪዎች ተገኝቷል። ህወሓት፣ ባይቶና፣ ሳልሳይ ወያነ፣ ቅማንት ዲሞክራሲያዊ ፓርቲ፣ የአገው ሸንጎ፣ የኦሮሞ ነጻነት ንቅናቄና ሌሎች ከ50 በላይ ፓርቲዎች እየተሳተፉ ይገኛሉ። የኢህአዴግ ነባር አመራሮች፣ የወጣቶች እንቅስቃሴ ከሆኑ ቄሮ ከኦሮሚያ፣ ኢጀቶ ከሲዳማ እንዲሁም ደኩሑና ከአፋር ወክለዋል የተባሉ ወጣቶችም ተሳትፈዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል መሪ ቃል በመቀለ ከተማ ሀገራዊ ጉባኤ እየተካሄደ ባለው መድረክ ባሰሙት ንግግር ይህ መድረክ በኢትዮጵያ ለተፈጠረው ችግር መፍትሄ ከሚያመጡ አንዱ እንደሚሆን ተስፋቸው ገልጸዋል። በንግግራቸው ዶክተር ደብረ ጽዮን የተለየ ሀሳብ የሚፈሩ በውይይት የማያምኑ በዚህ መድረክ ፓርቲዎችና ግለሰቦች እንዳይሳተፉ ጫናዎች እንዳካሄዱ እናውቃለን ያሉ ሲሆን ይህ ደግሞ ጸረ ዲሞክራሲ ነው በማለት ገልጸውታል። ይህ በህገ መንግስት የተገኘ መብት ማፈን መቆም አለበት ብለዋል።
ሀሳብ በሀሳብ መጠም እንጂ አስተዳደራዊ በሆኑ ጣናዎች ልዩነቶች እንዳይወጡ እንዲቀበሩ እየተደረጉ ያሉ የሀሳብ ደካሞች ተግባር መቆም አለበት። ዓለም አንድ መንደር በሆነበት ጎረቤታሞችን እንዳይገናኙ የሚከለከሉ የዓለማችን ጉዳጉዶች እያየን ነው። ካልሆነ በየአካባቢ የተከናወነ ያለው ዘርፈ ብዙ ጫና የት በማን ምን እንደተፈጸመ ለህዝቡ እውነታውን እንደምናወጣ ከወዲሁ ደካሞቹ ቢያውቁት ይገባል ያስባሉ።
ፓርቲዎችና ግለሰቦች እንዳይሳተፉ ጫና ያደረጉና ይህንን እግድ እያደረጉ ያሉ አካላት ከመናገር ግን ተቆጥበዋል።
በህዝቦች ትግል የመጣ ህገ መንግስታዊ ስርዓት እየተጣሰ ነው ያሉት ምክትል ርዕሰ መስተዳድሩ በአሁን ጊዜ የፖለቲካ እንቅስቃሴ ህዝብን ማዕከል ያላደረገ የብሔር ብሔረሰቦችና ህዝቦች እኩልነት ያላከበረ ጠቅላይ በሆነ አስተሳሰብ የተቃኘ ነው ሲሉ ተናግሯል። በተጨማሪ አካሄዱ የሀገራችን ህዝቦች የማያካትት በተለይ አርሶ አደሩን ያገለለ ነው ያሉት ዶክተር ደብረጽዮን የሁሉም ህዝቦች ፍላጎት የማያስተናግድ የጠቅላይነት አስተሳሰብ ሀገሪቱ ወደ ከፋ ህውከት ብጥብጥና በተን እንደሚያመራት ጥርጥር የለውም ሲሉ ገልጸዋል።
ሁላችሁም እንደምትገነዘቡት ውስጣውነታችን ሲታይ በአጠቃላይ ወጥና ቦጭ ሀይሎች በተተበተበ አገርን ማፍረስ እንቅስቃሴ ምክንያት ለአደጋ ተጋላጭነታችን እያየለ መጥቷል። የሁሉም ነገር መሰረት የሆነው ሰላምን የደፈረሰበት የህግ የበላይነት የማይከበርበት አገሪቱ ህገ መንግስት በግላጭ የሚጣስበት ወቅት ላይ እንገኛለን። በአገራችን ህገ መንግስት የተረጋገጡ የዜጎች መብቶች በአደባባይና በስፋት እየተጣሱ የሚታዩበት ዜጋው በነፃ ተንቀሳቅሶ ለመስራት ሀብት ለማፍራት የተቸገረበት ከዛም አልፎ ለጥቃት የተጋለጠበት ወቅት ላይ እንገኛለን። የሀገሪቱ ኢኮኖሚም በከፍተኛ ደረጃ እየተጎዳ የኑሮ ውድነቱ እየከፋ በመሄድ ላይ ይገኛል። በአጭሩ አሁንም አገራችን በፈታኝ አደገኛና አስፈሪ ሁኔታ ላይ ትገኛለች። ቆም ብለን የትን መንገድ ብንከተል ይሻላል? ምን ብናደርግ አገራችንን ከዚህ አጣብቂኝ ማላቀቅ እንችላለን የሚሉ ጥያቄዎችን በመመለስ አገራችን ከተጨማሪ ጉዳትና ጥፋት ማዳን እንደምንችል መገንዘብ ይገባናል።
በጉባኤው በዛሬው ዕለት ህብረ ብሔራዊ ፌዴራሊዝም ዲሞክራሲና የሀገር ግንባታ የህግ ልዕልና ማክበር የዜጎች ደህንነት ማክበር እንዲሁም ምርጫ 2012 በሚመለከቱ ጉዳዮች ላይ ውይይት እየተካሄደ ውሏል። ተመሳሳይ መድረክ በመቀለ ከተማ ባለፈው ነሐሴ ወር ተካሂዶ የነበረ ሲሆን የዛሬው መድረክ ነገ እንደሚጠናቀቅ የወጣው መርሃ ግብር ያሳያል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታ ጽብሃል ለዘገባው እናመሰግናለን። አሁን ወደ ተከታዩ መጽሔት ስንሻገር ብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዴግ አባልና አጋር ድርጅቶች ውስጥ አብዛኞቹ ያደረጉት ስብሰባ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ተገኝቶ መታዘቡን አስታወቀ ይላል። በፓርቲዎቹ ውህደት ላይ ተስማምተው ከፈረሙ 8 ፓርቲዎች መካከል እስካሁን ለመክሰም ያመለከተው አንድ ፓርቲ መሆኑንም ጠቅሳ ጽዮን ግርማ ነች ተከታዩን ያሰናዳችው።
ጽግና ፓርቲን ለመቀላቀል የወሰኑት 3 የኢህአዴግ አባል ድርጅቶችና 5 አጋር ድርጅቶች የውህደቱን ሰነድ ከመፈረማቸው በፊት በተናጥል በየፓርቲያቸው በሚያደርጉት ስብሰባ ላይ የኢትዮጵያ ምርጫ ቦርድ እንዲገኝ ጥሪ ማድረግ እንዳለባቸው አዲሱ የፖለቲካ ፓርቲዎች አዋጅ ይደነግጋል። ግንባር ለመፍጠር ወይም ለመዋሃድ ወይም ለመቀናጀት የሚደረጉ ስብሰባዎች ሲኖሩ ቦርዱ በስብሰባው ላይ እንዲገኝ ቢያንስ ከ30 ቀናት በፊት የማሳወቅ ግዴታ አለበት ይላል። የምርጫ ቦርድ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ስለዚህ ጉዳይ ጠይቀናቸው ነበር። በእርግጥ ቦርዱ በስብሰባዎቹ ላይ ተገኝቷል ወይ ስንል
ቀኑ የተቀመጠው 30 ቀን የሚለው ቦርዱ ግን እንዳያበዛ ምክንያት እንዳያበዛ ነው አለመገኘት በየስብሰባዎቹ ማለት ነው። ስለዚህ ቦርዱን ከበደንብ አካውንታብል ለማድረግ ከጥያቄ ነው ሲኖረ ምክንያት ሳያበዛ ህግ ለማድረግ ነው ያ የተቀመጠው። ዞሮ ዞሮ ግን አለመገኘት አለበት በየጠቅላላ ቦርዱ።
ስለዚህ በዚህ መሰረት አሁን የብልጽግና ፓርቲ ለመመስረት በተደረጉ ጉባኤዎች ላይ ቦርዱ ተገኝቷል?
ልክ ነው።
የትኞቹ ላይ ተገኝቷል?
በአጠቃላይ ከ4 ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የህዝቦች ፓርቲ ላይ ተገኝቷል። በህዱ ላይ ከኢትዮጵያ የሶማሌ ፓርቲ
ያልተገኘባቸው አሉ።
ያልተገኘባቸው ማለት የቅርብ 4 ናቸው።
ስለዚህ እነሱ ያልተገኘባቸውን እንዴት ነው የሚያደርገው ቦርዱ?
ምንም አያደርግም። ስለዚህ እነሱ ውጤታቸውን የጠቅላላ ጉባኤያቸውን ውጤት ጽፈው ሲመጡ እና ለቦርዱ ሲያስገቡ እንግዲህ ጠቅላላ ጉባኤ ላይ የመገኘት ጥቅሙ ኮንቴክስት ከተደረገ ለምሳሌ ጉባኤው በትክክል አልተካሄደም እንደዚህ ችግሮች ያሉበት ምናምን ከተባለ ቦርዱ ሰዛ ተገኝቶ ችግሮችን ክላሪፋይ ለማድረግ ነው በኋላ ውሳኔ ለመወስድ። ስለዚህ የቀሩት ያልተገኘባቸው ቦታ የተገኙ ጠቅላላ ጉባኤዎችን ኮንቴክስት ከተደረጉ ያያል ማለት ነው። ሲታይገኝበት የመደረጋቸው የተነሳ ኮንቴክስት ችግር አለባቸው ከተባለ ለምን ተቀረበባቸው ያው አልኮሚስ ነው ሳኔ ነው አልማር እንደዛም ትክክል ቀረበባቸው ግን ምንም ችግር አይኖርም ማለት
አሁን ቦርዱ በዚህ ብልጽግና ፓርቲን በተመለከተ የደረሰው እንዲዋሃድ እንዲመዘገብ ወይም ደግሞ የሄደበትን ሂደት ለቦርዱ የማሳወቅ ግዴታ አለበት ካለበትስ ያው ታወቀው ነገር አለ በአሁን ሰዓት ቦርዱ ይሄን ጉዳይ የሚያቀው በምን ደረጃ ነው
ሂደቱ ምንድነው ያንዳንዳቸው ፓርቲዎች የራሳቸው ስለማለት የሚመስለው ለቦርዱ ያሳውቃሉ በጋራ የወሰኑትን ውሳኔ ያሳውቃሉ ማለት ነው ወይ ለመረጥ ወስነናል ብለው ስለዚህ የሚጠበቀው እንግዲህ አሁን እያንዳንዳቸው በተናጠል ለቦርዱ ማሳወቅ አለባቸው ከዛ ደግሞ በጋራ ደግሞ አንድ ላይ የወሰኑትን ውሳኔ ደግሞ አንድ ላይ አርቀው ለቦርዱ ማሳወቅ አለባቸው ሂደት መስጠት ይሆናል ያ ማለት እንግዲህ አንድ ላይ ተሰብስበው የወሰኑትን ለምዝገባ በሚጠረ ቀጥ ላይ ያቀርባሉ ማለት ነው እስካሁን ድረስ ለምዝገባ ብለው አላቀረቡም ስግና እንደ ፓርቲ ለምዝገባ ብለው ያቀረበው ስግና ፓርቲ የሚባል ጥያቄ የለም
ፓርቲዎቹ በተናጠል ያቀረቡት ነገር አለ
በተናጠል ኦሮሞ ዴሞክራሲያዊ ፓርቲ አቅርቧል ስለዚህ የሆነው ምንድን ነው ቦርዱ ይመረምራል ይመረምርና እያንዳንዳቸው ውሳኔ ላይ አይቶ ውሳኔ ይሰጣል ለምሳሌ ራሳችን ለመክሰል ወስነናል እና ለመዋሀድ ወስነናል ሲሉ ማድረግ ያለባቸው ፕሮሲጀሮች አሉ ተሟልቷል የተደረገለት ላይ ተወስኗል የመሳሰል መታየት ያለባቸው አንዳንድ ነገሮች አይቶ ከዛ በኋላ ያው በትክክል በወሰኖቹ መሰረት መዋሀድ ትችላላችሁ የማችሁ የሚለውን ውሳኔ ይሰጣል ማለት ነው እስካሁን ደስ በተናጠል ፓርቲ ደረጃ የኦሮሞ ዴሞክራሲያዊ ፓርቲ ነው ያስገባል የመዋሀድ ውሳኔ ከዛዎች ሌሎች ፓርቲዎች አላስገቡም እንደዚህ ሄደዙ ደግሞ ትልቅ ሂደት ደግሞ ብልጽግና ሰዎች የመስገት መግግ ነው ያላቀ
ወይዘሪት ሶሊያና ብልጽግና ፓርቲን በተመለከተ በጥቅል እስካሁን የቀረበ ጥያቄ እንደሌለ ገልጸው አጠቃላይ ውሳኔ ላይ የሚደረሰው ሁሉም ጥያቄዎች ለቦርዱ ከቀረቡለትና ሰነዶቹ በባለሙያዎች ከተመረመሩ በኋላ እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን እናመሰግናለን። አለማት ከፍ ይዘት ያለው ዘገባ ነው አሁን እናስከትለው። የዓለም መሪዎች በዚህ በያዝነው ሳምንት ብሪታንያ ላይ በሚያካሂዱት ጉባኤ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶን 70ኛ ዓመት መታሰቢያ ያከብራሉ። ድርጅቱን ሲነቅፉና ዩናይትድ ስቴትስ ለድርጅቱ የምትሰጠውን የገንዘብ እርዳታ እንደሚቀንሱ ሲናገሩ የቆዩት ዶናልድ ትራምፕ በጉባኤው ላይ ለመገኘት ወደ ለንደን ተጉዘዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ውስጥ ፕሬዚደንት ዶናልድ ትራምፕ ለክስ የሚያደርሳቸው ጥፋት ፈጽመው ከሆነ ለማጣራት እየተካሄደ ያለው ምርመራ አዲስ ምዕራፍ ውስጥ መግባቱን አክሎ የቪኦኤው አራሽ አረብ ሳዲ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
ፕሬዚደንት ትራምፕ ባለፈው ሳምንት ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በስልክ የተነጋገሩትን በሚመለከት በሳቸው ላይ የሚደረገውን ምርመራ ነቅፈዋል። ትራምፕ ከዩክሬን ፕሬዚደንት ጋር በስልክ ሲነጋገሩ በፖለቲካ ተቀናቃኛቸው ላይ ምርመራ እንዲካሄድ ጠይቀዋል በሚል ምርመራ እየተካሄደባቸው መሆኑ የሚታወቅ ነው። ዲሞክራቶች የፕሬዚደንቱ ተግባር በጉቦነት ደረጃ ሊታይ የሚችል ነው ብለዋል። ፕሬዚዳንት ትራምፕ በበኩላቸው ምርመራው የፖለቲካ ዓላማ አለው ይላሉ።
ኢምፒችመንት ኢምፒችመንት አ ዊች ሃንት ዘ ሴም አስ ቢፎር
ክስ እንደ ቀድሞው መሰረት የሌለው ክትትል ነው። አሁን በዛው የክስ ክትትል እየገፉ ነው። ብዙ መጥፎ ነገሮች እየደረሱባቸው ነው። ምክንያቱም በድምጽ መለኪያ ሀዞች እየሆነ ያለውን እያያችሁ ነው። ሁሉም ይህ የማይረባ ነው እያሉት ነው።
ከፍተኛ ቦታ ያላቸው ሰዎች በቅርቡ በቴሌቪዥን በሚታይ ምርመራ ቃላቸውን ሲሰጡ ቆይተዋል። የትራምፕ አስተዳደር እስካሁን ባለው ጊዜ በተወካዮች ምክር ቤት አባል ዲሞክራቶች የሚመራውን የምርመራ ሂደት ለማጓተትና ለማሰናከል ሲሞክሩ ቆይተዋል። ዲሞክራቶቹ መርማሪዎች የዋይት ሀውስ ቤተ መንግስት በምርመራው ሂደት እንዲሳተፍ በያዝነው ሳምንት ጋብዘዋል። ዲሞክራት የምክር ቤት አባል ቫል ዶሚንግስ
ፕሬዝዳንቱና ጠበቃቸው ይህን እድል ሊጠቀሙበታል የሚል ተስፋ አለን። ፕሬዝዳንት ትራምፕ ያጠፋሁት ነገር የለም የሚል ከሆነም የሚሰጡትን ምክንያት ለመስማት በጉጉት እንጠብቃለን።
ሪፑብሊካውያኑ የመሳተፉን እድል በበጎ ተቀብለውታል። ነገር ግን እስካሁን ባለው ጊዜ ሁሉንም ምስክሮቻችንን ለመጥራት አልቻልንም እያሉ ነው ሪፑብሊካዊ የምክር ቤት አባል ቶም ማክሊንቶክ።
I think it would be to the president's advantage to have his attorneys there. That is his right. But I can also understand how
የፕሬዝዳንቱ ጠበቃ በክሱ ሂደት ቢሳተፉ ፕሬዝዳንቱን የሚጠቅም ይመስለኛል መብታቸው ነውና። ነገር ግን የሰለላ ኮሚቴው በሚያካሂደው ህገ ወጥ ሂደት ቢያዝኑ እረዳለሁ።
ፕሬዚደንት ትራምፕ ግን የተወካዮች ምክር ቤት የፍርድ ኮሚቴ በመጪው ሮብ በሚጀምረው የክስ ሂደት ጠበቃ አልልክም፣ ምክንያቱም መላ ነገሩ ፌዝ ነው ብለዋል። ዲሞክራቶቹ የክስ ሂደቱ ትራምፕ ለንደን በሚካሄደው የሰሜን አትላንቲክ ቃል ኪዳን ሀገሮች ጉባኤ በሚገኙበት ወቅት እንዲሰማ ማድረጋቸው ራሱ ተገቢ አይደለም ሲሉ ፕሬዚደንት ትራምፕ ነቅፈዋል።
አድማጮች፣ የመጽሔትና የትንታኔ ርዕሶችን ነበር በተከታታይ የሰማችሁት። ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ ዘወትር እንደምናደርገው እዚህ ግድም የመሸጋገሪያ ሙዚቃ ይኖረናል። ከዚያ በፊት ታዲያ ዛሬ ዕለቱን አስታኮ የተሰናዳ ዝግጅት ወደሚኖረን አንድ ዜና ላስተዋውቅ። ዓለም አቀፍ የአካል ጉዳተኞች ቀን ዛሬ በዓለም ዙሪያ እየታሰበ ነው። ይህንን ዕለት ተንተርሶ የተሰናዳ ቅንብር እንዳልኩት ወደ ሁለተኛው አጋማሽ መጀመሪያ ላይ ይኖረናል። ከዚያ በፊት ታዲያ ቆንጅት ዜማውን እናስቀድም።
ጀመረ
ጨዋታ ጀመረ ይመስላል። መልካሙ ተበጀ ነው ያምራል ያምራል እያለ የሚጫወትልን የቆየ ስልት ነው። እንሆ ያምራል ያምራል ሴኖሪ በሙሴ ኖርኩ ካሙ ተበጀ በቆየው ዜማው ያምራል ያምራል ነበረ ዘና ያደረገን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ዕለቱን አስመልክቶ ወደ ተሰናዳ ቅንብር ይሆናል። ቀደም ሲል የገለጽነው ዕለት ዓለም አቀፍ የአካል ጉዳተኞች ቀን በየዓመቱ ህዳር 23 ቀን የሚከበረው ዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያ በአካል ጉዳተኞች መሪነት የተባበሩት መንግስታት ድርጅት የአውሮፓውያን 2030 ግቦችን እናሳካለን በሚል መሪ ቃል ዛሬ ተከብሮ ውሏል። ኤደን ገረመው የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚደንት የሆኑትን አቶ ተሰማ ሰብስቤን አነጋግራ ስለ ዘንድሮ መሪ ቃልና ስለ አካል ጉዳተኞች ያሉባቸውን ፈተናዎች ተከታዩን አሰናድታለች።
የዘንድሮ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ27ኛ ጊዜ እየተከበረ ይገኛል። በኢትዮጵያም የተባበሩት መንግስታት የ2030 የልማት አጀንዳዎችን በአካል ጉዳተኞች መሪነት እናሳካለን በሚል መሪ ቃል በዓሉ ተከብሮ ውሏል። አቶ ተሰማ ሰብስቤ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት ናቸው።
ማህበራችን ዛሬ ቀኑን አስቦ ውሏል። በዋነኝነት መሪ ቃሉን ተከትለን ያከበር ነው። መሪ ቃሉ የአካል ጉዳተኞችን ተሳትፎና መሪነትን በማጎልበት በተባበሩት መንግስታት የ2030 አጀንዳዎችን እናሳካለን በሚል ነው። ማህበራችንም ይህንኑ ትኩረት በማድረግ የተለያዩ ሚዲያዎች በተገኙበት መልእክት አስተላልፈናል። መንግስት ምንነት አካል ጉዳተኞችን በተመለከተ የሚጠበቅበትን እየሰራ አይደለም። በተለይ ተሳታፊነታችንን ሊያሳድጉ የሚችሉ የገደቡትን ነገሮች በማስወገድ ላይ እየሰራ አይደለም። መሪነት በተመለከተም ኦልሞስት አካል ጉዳተኞች በየትኛውም ደረጃ ላይ መሪነት ሚና ሰጥቷቸው የሉም። የራሳቸውን ጉዳይ እንኳን ራሳቸው የሚያስተዳድሩበት ክልል ፈጠራ አለበት የሚል ያሳለፍ ነው። የተለያዩ መልእክቶች ተላልፈዋል።
በዓለም አቀፍ ደረጃ ከሰባት ሰዎች አንዱ አካል ጉዳተኛ ሲሆን በተባበሩት መንግስታት ድርጅት የ2030 አጀንዳዎች መካከልም አካል ጉዳተኞችን ማካተት አምስተኛ ግብ ሆኖ ተቀምጧል። ይሁንና በኢትዮጵያ ግን ይህን ግብ የማሳካት ሂደቱ በታሰበው ፍጥነት እየሄደ አይደለም፣ ለውጥም እየመጣ አይደለም። ለዚህም ደግሞ ጥሪ አድርገናል ይላሉ አቶ ተሰማ።
በተባበሩት መንግስታት የጸደቀው ሁሉንም ሰው በ2030 ከድህነት እናወጣለን ማንም ሰው አንተውም በሚል ሰው ማለት ነው እና አካል ጉዳተኞችንም ትተን አንሄድም አንድ ላይ አቅፈን ነው የምንሄደው የሚል ኮንሰፕት ነው ያለው በዛ ውስጥ። እኛ በተለይ እንደ እንቅፋት የሆኑብን ብዙ ነገሮች በኢትዮጵያ ውስጥ ሰሩ አካል ጉዳተኞችን ግንዛቤ ውስጥ ያስገቡ አይደሉም። ህንፃዎች፣ መንገዶች፣ ሌሎች አውታሮች፣ ኢቭን መረጃ በዚህ ሰዓት በተለይ ኢትዮጵያ ውስጥ አዲስ ነገሮች በየገለጡ እየፈጸሙ ባሉበት ላይ መስማት የተሳናቸው እና ሌሎች ጉዳት ያለባቸው መረጃ የሚያገኙበት ምንም አይነት መንገድ የለም ብዙ ጊዜ እና መረጃም ተደራሽነት ሌላው ችግር ነው ያለው። ጤና ተቋማት፣ የትምህርት ተቋማት፣ ኢቭን ከሁሉ ደግሞ የህዝብ አገልግሎት መስጫዎች በፍጹም የአካል ጉዳተኞችን ተሳትፎ ለማሳደግ የሚያስችላቸው ደረጃ ላይ አይደለም እና እነዚህ ነገሮች እንዲቀረፉ መንግስት አጥብቆ ይስራለን። ሁለተኛ ሌሎች የወጡ ህጎች አሉ አካል ጉዳተኞችን በተመለከተ እነዛ ህጎች ተፈጻሚነታቸው ላይ ክትትል የሚያደርግ አካል ያስፈልጋል። ምክንያቱም እንደ ቀልድ እየተጣሱ ነው ያሉት የሚል ነው እያነሳን የነበር ነው።
የኢትዮጵያ አካል ጉዳተኞች ካላቸው ቁጥር አንጻርም በሀገር ደረጃም የተሰጣቸው ውክልናም በቂ አይደለም የሚል ሀሳብ በእለቱ ተነስቷል።
ሌላው የራሳችንን ጉዳይ በራሳችን እንድናስተዳደር እድሉ ይሰጣል። ከአገሪቷ ህዝብ ወደ 17.6% አካል ጉዳተኛ ነው እያለን ነው እና በጣም ሰፊ ህዝብ ነው። የተለየ ፍላጎት ያለው ነው። የተለየ ምኞት ያለው ህዝብ ነው። ስለዚህ ያንን የሚወክል ሌላ ሀይር ሌቭል ኦርጋን መቋቋም አለበት በመንግስት ደረጃ። አሁን ባለው በሰራተኛና ማህበራዊ ስር ተወሽቆ ያቁን እየሰራ አይደለም። ኢቭን እዛ ውስጥ ያሉ ሰዎች ጉዳተኝነትን በደንብ እንደ አካል ጉዳተኛ እንዳለበት ሰው ተረቶ ይሰራሉ የሚል እምነት የለም እና ይህንን መንግስት ከግንዛቤ ያስገባልን የሚል ነው የነበረው ፕሮግራማችን። በዋነኝነት ቅድም ያልኩሽ ነው የመንግስት ሚና በጣም ከፍተኛ ነው። ሚናውን የተወጣን የሚል እምነት እንደ ማህበርም እንደ ግለሰብም የለኝም። ሌላው ህዝቡ ነው። የህዝቡ አዌርነስ በጉዳተኝነት ላይ እያደገ መጥቷል ከጊዜ ወደ ጊዜ። ግን አሁንም በዚህኛው ዘመን የማይጠበቁ ነገሮች አሉና ህዝቡም እንደዛው ትኩረት የሚሰጠው ነው። ሌላውና ዋነኛው ሚዲያ ነው። ሚዲያ የአካል ጉዳተኛን ጉዳይ በሚገባው ያህል ሽፋን እየሰጠው አይደለም። ምናልባትም የአካል ጉዳተኛ ማህበራት ቀርበን ሚዲያውን ላንደርሰው እንችል ይሆናል። ግን ሚዲያውም ደግሞ ያለውን ክፍተትን ለመድፈን ለአካል ጉዳተኞች ልዩ ትኩረት ሰጥቶ ቢሰራ ደስ ይለናል።
ሲያጠቃልሉም መንግስት፣ ህብረተሰቡና ሚዲያው በጋራ ሆነው የአካል ጉዳተኞችን ህይወት ለመቀየር ተባብሮ መስራት አለባቸው ይላሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመውን ለዕለቱን አስመልክቶ ለተሰናዳው ዝግጅቷ እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። በወቅታዊ ጉዳዮች ላይ ያተኮረ ትንታኔ ዝግጅት አለን፣ ቆየት ብሎ ይቀርባል። አሁን ግን በቀጥታ የምናመራው ወደ ሳምንታዊው ንግድና ምጣኔ ሀብት ነው።
ከመደበኛው የባንክ ስርዓት ወጣ ያለ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ናቸው። ከእነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። የእነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን ጠቀሜታ እንደሚኖረው ሀብታሙ ስዩም በቅርቡ ሂጂራ የተሰኘ ባንክ ለማቋቋም በተጠራ ጉባኤ ላይ ተገኝቶ መሰል ጉዳዮች ላይ ተጨዋውቷል። እንደሚከተለው ይዞት ቀርበዋል።
የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ የባንክ ስርዓት የዕድሜውን ያክል ስለመዘመኑ፣ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም።
በእድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ህጎች የተውትን ጎታሽ ተጽዕኖ ያስታውሳሉ።
በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ። ከዛ በኋላ እንግዲህ የመጣው ህወሀት መሪ የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በኮንቬንሽናል ባንኮች በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር እና ሙስሊሞች ደግሞ በእምነታቸው በወለድ ጋር ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ።
ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስትር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ዑመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከዓመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ።
ከ12 ዓመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥተዋል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል ሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው።
ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ ዓላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኘኋቸው ከባንኩ መስራቾች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያን ያላቸውን ፋይዳዎች ያስረዳሉ።
ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው። ኢንቨስት ያደርጋል፣ ትርፍና ኪሳራን ይጋራል፣ የስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበትን መሰረት የያዘ ነገር ነው እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከሚታሰቡ ነው። የዘንድሮውን የትርፍ ሂደት ብንመለከተው ባንኮች ያተረፉት እነዚህ ኮንቬንሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ 2 ዓመታቶች ቀደም ብለህ ብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው። ባለቤት ሊሆንበት ችል እድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ የኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደ ዜጋ ሊጋራ የሚችልበትን እድል መፍጠር ነው።
ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋርተውናል።
በህግ መቀየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል ሰው እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይህና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናደርጋለን እንደ ባንክ። አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን። ለሚቹዋል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ። አሁን ያ አገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነትና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድና የአሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን።
ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ በኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ሕግ በማሰናዳት ላይ ስለመሆኑ ተናግረዋል።
የኢንቨስትመንት ሕጉ በመሻሻል ላይ ያለው ለምሳሌ እስካሁን ከፊል በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸድ መሆን እንዲችሉ የውጭ ባለሀብቶች ወደ ሽርክና የሚገቡበት ሁኔታ ተከፍቷል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያ የሚመጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች በኢንቨስትመንት ህጉ ላይ ሊሻሻሉ የሚደረግበት ሁኔታ አለ።
ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኘኋቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል።
በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ ቅድም እንደጠቀስኩት ከመነሻው ሪባ ወይም ይሄ ወለድ የሚባለውን ነገር በሚከለክልበት ወቅት እስልምናው ከሌ አላለም፣ ለዓለም የመጣ መልእክት ነው፣ ለሁላችንም የሚሰራ ነው።
የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። ሂጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዝግጅቱ እናመሰግናለን። አድማጮች፣ አሁን የመጨረሻው ቅንብራችን ቀደም ብለን የጠቆምነው በወቅታዊ ጉዳዮች ላይ የሚያተኩር ዝግጅት ነው። የሲዳማን ክልል መሆን ተከትሎ በሌሎች ዞኖች የተነሱ ጥያቄዎችን ከግምት ያስገባ አደረጃጀት ሊኖር እንደሚችል አንዳንድ ምሁራንና የፖለቲካ ተንታኞች ይናገራሉ። ሕገ መንግስቱ እስካልተሻሻለም ድረስ ክልል የመሆን ጥያቄዎች መቀጠላቸውን እንደማይቀር የገለጹት ሌሎች ምሁራን ደግሞ የኢትዮጵያ አስተዳደራዊ አወቃቀርና መስፈርቶቹ እንደገና ሊታይ እንደሚገባ ያምናሉ። ለክልሎችና አስተዳደር አለመረጋጋት ምክንያቱ የኢትዮጵያ አወቃቀር ነው ይላሉ እነኚዎቹ። እስክንድር ፍሬው ነው ተከታዩን ያጠናቀረው።
ህዳር 10 በሲዳማ ዞን የተካሄደው ህዝበ ውሳኔ 10ኛው የኢትዮጵያ ክልል መፈጠሩን አረጋግጧል። በዚያው ልክ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል አንድ ሆኖ የመቀጠሉን ነገር ጥያቄ ውስጥ አስገብቷል። የዚህን ህዝበ ውሳኔ ውጤት ተከትሎም ስለ ደቡብ ክልል የወደፊት ዕጣ ፈንታ ይፋ የሆነ መግለጫ ዘርዘር ያለ ማብራሪያ አልተሰጠም። የክልልነት ጥያቄ ያቀረቡ ሌሎች ዞኖች መኖራቸው ደግሞ ቀጣዩ ሂደት ይበልጥ ማብራሪያ እንዲፈልግ ያደርጋል። ክልሉን በሚገባ የሚያውቁት ያነጋገርኳቸው ምሁራን የየበኩላቸውን አስተያየት ሰንዝረዋል። የማህበራዊ ጤና አማካሪና ደራሲ ዶክተር ኤርሲዶ ለንዴቦ ህገ መንግስታዊ ያልሆነ ካሉት የክልሉ አመሰራረት ይጀምራሉ።
ሲጀመር ህገ መንግስት ላይ ብሔሮች፣ ብሔረሰቦችና ህዝቦች የማንኛውንም የአስተዳደር ደረጃና እርከን በራሳቸው የመወሰን መብት አላቸው። ክልል መሆን፣ ዞን መሆን፣ ወረዳ መሆን፣ አገርም መሆን እስከሚል ድረስ አንቀጽ ያለው ህገ መንግስት ነው ያለን። ስለዚህ በዛ መነሻ ህገ መንግስቱ መጀመሪያ ደቡብን ሲያቋቁም በጣም ህገ መንግስቱ ተጥሶ የተቋቋመ ክልል ነው። ይህ ህገ መንግስታዊ በሆነ መንገድ የተቋቋመ ክልል ነው ደቡብ።
እንዴት?
ህገ መንግስቱ በብሔር አለና ማለት ነው። ክልል አንድ ብሎ ትግራይ ብሎ አንድ ክልል ሰጠ፣ አፋር ብሎ አንድ ክልል ሰጠ፣ አማራ ብሎ አንድ ክልል ሰጠ፣ ሶማሌ አንድ ክልል፣ ከዛ ኦሮሚያ አንድ ክልል ሰጠና ከዛ ዞር ብሎ ሲያይ አንዳንዶቹ ጋር ለካ እንደዚህ ቀላል አይደለም አንድ ክልል ዝም ብለህ ለአንድ ብሔር ነይ ለሚል ወይም አንድ ቋንቋ ለሚናገር ህዝብ አንድ ክልል እየሰጠ መሄድ እንደሚከብድ አሰቡ። ከዛ በሽግግሩ ጊዜ ለምን ደቡብ አካባቢ ያለውን ሰብሰብ አድርገው አምስት ክልል አደረጉት። ማለት ብሔርን ቋንቋንና ጂኦግራፊን ያቀላቀለ አድርገው ማለት ነው። ክልል ሰባት ብለው ጉራጌ፣ ሀዲያ፣ ስልጢ፣ ከምባታ፣ አላባ፣ የምልዩ ወረዳን አንድ ላይ አድርገው አንድ ክልል ማዕከሉን ሆሳና ላይ፣ ክልል ስምንት ብለው ሲዳማ፣ ጌዲዮ፣ አማሮ ምናምን አንድ ላይ ሀዋሳ ላይ እንደዚህ እያደረገ አምስት ክልሎች ተሰጡ። ከዚያ በኋላ እሱንም ራሱ እንደገና ታጠፈና በምን ምክንያት እንደሆነ አይታወቅም
ደቡብ አምስት ቦታ መከፈሉም ቀረና አምስት ክልል መሆኑ ቀረና
አምስት ክልል መሆኑም ቀረና 56 ብሔረሰቦች ደግሞ አንድ ክልል ላይ መጡ።
ምን ይሁን ደቡብ?
አሁን ያንተ ምርጫ ምን እንደሆነ ብለህ ብትጠይቀኝ ማለት ነው። የኔ ምርጫ የሽግግር መንግስቱ ጊዜ ወደ ነበረው
ደቡብን አምስት ክልል ማድረግ ማለት ነው። ሲዳማን ጨምሮ
እናቴ እንግዲህ አይቶ የሚጨመር ካለም ጨማምሮ አምስት ወይም ስድስት ወደዛ መሄድ ቆንጆ ነው ብዬ አስባለሁ ነው።
ማዕከላትን እየፈጠሩ የተለያዩ ከተሞችን ማዕከል ያደረጉ
እሱ ሲፈጠር ግን ደግሞ ስቲል በህገ መንግስቱ አይደለም እሱን መስፈጠሩ ያለው።
ዶክተር አሸብር ወልደ ጊዮርጊስ በከፋ ዞን በግል ተወዳድረው ያገለገሉ የቀድሞ የፓርላማ አባል ናቸው። የክልልነት ጥያቄ ካነሱት የደቡብ ዞኖች አንዱ የሆነውን ይሄንኑ የከፋ ዞን መነሻ አድርገው ሐሳባቸውን አካፍለዋል። አሁን የሚያዋጣው ጥያቄዎችን እየመለሱ መቀጠል ነው ባይ ናቸው።
ተመሳሳይ ጥያቄ ያቀረቡት ከእንግዲህ በህገ መንግስቱ መሰረት በጎ ምላሽ እንደሚያገኙ በአስፈጻሚው አካል ጠቅላይ ሚኒስትር ዶክተር አብይ አህመድም ቦንጋ ህዝቡን ያወያዩ ጊዜ ይህ ጥያቄ ተነስቶ ነበር፣ የክልል ጥያቄ ተነስቶ ነበር። እሳቸውም በጣም በጎ የሆነ መልስ ነው የሰጡት፣ አዎንታዊ መልስ ነው የነበሩ። እናንተ ጋዜጠኞች በሙሉ ነበራችሁ እዚያ ቦታ ላይ፣ የክልሉ ርዕሰ መስተዳደር ክቡር አቶ ርስቱ ይርዳውም እንደዚሁ፣ ሁሉም አዎንታዊ የሆነ መልስ ነው የነበራቸው። ለዚህ አሁን ከአስፈጻሚው አካል የሚያደናቅፍ ነገር የለም። የስዳማ ታይቷል፣ ህገ መንግስቱ ይፈቅዳል፣ ሁሉም ቅድመ ሁኔታዎች የተሟሉ ናቸው የከፋ ህዝብ ክልል ለመሆን። ጥያቄውም ቢሆን ድፍን የኢትዮጵያ ህዝብ እንደሚያውቀው ለግማሽ ሰዓት ስብሰባ ይህን ሁሉ ኪሎ ሜትር አቋርጦ ወደ አዲስ አበባን አቋርጦ ሻሸመኔን አቋርጦ አዋሳ ላይ ሄዶ ማዕከላዊ መንግስትም ሆነ ግብር የከፋው የከፋ ህዝብ የከፈለው ገንዘብ በመንገድ ነው ያለቀው፣ በትራንስፖርት ነው ያለቀው፣ በአበል ነው ያለቀው።
ከማዕከል በጣም በመራቁ ማለት ነው።
ከማዕከል በጣም በመራቁ እና እነኚህ ጥያቄዎች እየጎዱ ነው። ተጎዳ ህዝቡ፣ ለረጅም ዘመናት ተጎዳ። አሁን መካስ ያለበት ዘመን ነው እና ከሌሎቹ ጋር አብሬ ልኑር የሚቀርበኝ የቱ ነው፣ ከባ ጋር አብሬ ልሁን የምለውን ህዝቡ መናገር አለበት። እና በዚያ ደረጃ ባይሆንም ብቻውንም ቢሆን ህዝቡ ይገባዋል።
ዶክተር ያዕቆብ አርሳኖ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ ናቸው። የደቡብን ጉዳይ ለብቻው ማየት ተገቢ እንዳልሆነ ያምናሉ። ችግሩ የመጨረሻ ልባት ሊያገኝ የሚችለው ህገ መንግስቱን እስከ ማሻሻል በሚደርስ አገራዊ ማዕቀፍ ስር መሆኑን ነው የሚያብራሩት።
ተነጻጻሪ ፖለቲካን ፖለቲካል ሳይንስ አስተምር ቆይቻለሁ። ሁኔታውንም እንግዲህ በዜግነትም በሙያም ስከታተል የኢትዮጵያ የአስተዳደር አወቃቀር ራሱ ለዚህ ለወደፊት ለሚያሰጋው አይነት የአስተዳደር ክልሎች፣ ዞኖች አለመረጋጋት ምንጩ እሱ ነው። ስለዚህ እንግዲህ ለወደፊቱ
አወቃቀር ሲሉ ቋንቋን መሰረት አድርገው ክልሎች እንዲቋቋሙ ያደረገው ህገ መንግስት ማለት ነው።
እሱን እንደማለት ነው። እሱን ጨምሮ ነው። በጠቅላላ ቋንቋን ብቻን መሰረት አደረገ ለማለት አስቸጋሪ ነው። ምክንያቱም አንድ ዞን፣ አንድ ወረዳ አንድ ቋንቋ ብቻ የሚናገሩ ሰዎች አሉበት ማለት አይደለም። ክልሎችም ጭምር አሁን ያሉትን ክልሎች ማጠቃለያ ብትወስድ በዛ ክልል ውስጥ አንድ ቋንቋ ብቻ ነው የሚነገረው ማለት አይቻልም። እንዲህ አይነት ክልል በኢትዮጵያ ውስጥ የለም። በአንድ ክልል ውስጥ በመሰረታዊነት አብዛኛው ህዝብ የሚናገረው ቋንቋ ይኖረዋል። በተጨማሪ ደግሞ እዛ ክልል ውስጥ የሚኖሩ በከተማ በገጠር የሚኖሩ በስራ በዝውውር ቤት ሰርተው እና ልጅ ወልደው ሁለት ጀኔሬሽን ሶስት ጀኔሬሽን የደረሱ ሌላ ቋንቋ የሚናገሩ ሰዎች አሉ። ስለዚህ ይሄ ሁሉ ታሳቢ ከተደረገ በንጹህ አንድ ክልል ወይም አንድ ዞን ወይም አንድ ልዩ ዞን ወይም አንድ ልዩ ወረዳ አንድ ቋንቋ ብቻ የሚነገርበት ነው ለማለት ያስቸግራል። እንግዲህ አከላለሉ ቀድሞንስ ቢሆን ይሄንን ሁሉ ታሳቢ ያደረገ አልመሰለኝም። ብዙ ውይይት የሚቀረው ብዙ ችኮላ ያለበት በፖለቲካ ጫና የተደረገ ይመስለኛል።
ቀድሞንም ቢሆን
ለወደፊት እንዴት ተስተካክላል ለሚባለው አሁንም ቢሆን የኢትዮጵያ የወደፊት አስተዳደርና አወቃቀር በጥንቃቄ በሰፊ ውይይት መከክር ተደርጎ ለዘለቄታ ተሻለ አይነት አወቃቀር ይኖራል ብዬ አስባለሁ። ስለዚህ አሁን ያለው እንዳየነው ብዙ ግጭት እና የኔ ነው ያንተ አይደለም እኔ ብቻ ነኝ ሌላው ከኔ ቀጥሎ እኔ በፈቀድኩለት የሚል ሁኔታ ካለ ይስራል። ይሄ ሊቀጥል አይችልም። ይሄ የሚቀጥል ከሆነ መጋጨቱ መጎዳዳቱ ይቀጥላል።
የደቡብ ብሔር ብሔረሰቦችና ህዝቦች ክልልን ቀጣይ ሁኔታ በተመለከተ ከምሁራኑ ጋር ያደረኩት ውይይት ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አድማጮች፣ በቀሩን ጥቂት ደቂቃዎች አሁን የደረሰን አንድ ዘገባ እናሰማ። በሱዳን የሚኖሩ ኢትዮጵያውያን ስደተኞች የሚሰጣቸው የመታወቂያ ካርድ በወቅቱ ያለመታደሱ ለችግር እያጋለጠን ነው ይላሉ። ተጨማሪ ዝርዝር ገልሞ ዳዊት ይዟል።
በሱዳን ካርቱም በኢትዮጵያ ስደተኞች ላይ እየደረሰ ነው ያሉትን ለአሜሪካ ድምጽ የነገሩት ትውልድ ኢትዮጵያውያን እንዳሉት ስደተኞችን በመታወቂያ ለመታደስ ማሰር የተጀመረው ከሶስት ወራት ወዲህ ነው። መንስኤውም ከሱዳን ኢሚግሬሽን ለስደተኞች ይሰጠ ነበረው መታወቂያ ለብዙ ስደተኞች አለመታደስ መሆኑን በካርቱም ለስምንት ዓመት መኖራቸውን የነገሩን አቶ መሐመድ አብዱላሂ አቡበከር ናቸው።
መታወቂያ አውጡ ይላል። መታወቂያ አውጡ ብሎ ኢትዮጵያውን ሰልፍ የሚያወጡ ኢሚግሬሽን ሄዶ ጀዋዛት ይባላል በአረበኛ፣ እዛ ሰልፍ ላይ ሲቆሙ አይወጡም ነገኑ ይላል። ብሩ ይቀበላል፣ የሆነ ደረሰኝ ወረቀት ይሰጣል። ስትወጣ አንተ እየሄድክ መታወቂያ አምጣ ይላል። መታወቂያ የለው ብሩን ከፍዬ ይኸው ደረሰኝ አለቀ። ወረቀቱ ይቀደዳል ፖሊሱ። ከዛ በኋላ ተመልሶ እስር ቤት ይወስዳል። መታወቂያ ካላምጣ ይላል። ቅጣቱ 15,000 ነው እስር ቤት ከገባ። አንድ ልጅቷ አሁን ሰልፍ ላይ የቆመች እርጉዝ ነበረች፣ እዛ ሞተች። ሰልፍ እየጠበቀች ነው። ሰው በማት ሰልፍ እየቆመ ስለሆነ እየጠበቀች ነበር። እየቆመች እርጉዝ ነበረች፣ እዛ ወርቃ ሞተች። በቃ
አቶ መሐመድ በዚህም ብዙ ኢትዮጵያውያን ስደተኞች ለዘርፈ ብዙ ችግር ተጋልጠዋል ሲሉ ያብራራሉ።
እኛ በጣም እየተጎዳን ነው። ወጥተን መስራት አንችልም። በተለይ ሴቶች እያስቸገሩት ነው። ወጥቶ ሻይ የሚሰሩት አለ። መኖራ ነዳፋ ምናምን የማይችል ሴቶች በረንዳ ምናምን አከራይቶ ሻይ ይሰራሉ። ከዛ ደግሞ ይመጣሉ። መታወቂያ አለሽ? መታወቂያ ያው ወረቀት ወስጄ ተራ እየጠበቅኩ ነው። ተነሽ ይላል። በቃ እየተጫወቱት ነው። በቃ አንቺ የኔ ጓደኛ ካልሆንሽ አሁን ነው የሚጫነው ወደ ኢትዮጵያ እንደ ያስፈራሩ። ከዛ በኋላ እሷ ያው ሳትፈልግ ሌላ ነገር ውስጥም ትገባለች። በጣም አስቸጋሪ ነው። አምባሲ መፍትሄ ይሰጣል። ተሰብስበን ወደ ሶስት መቶ ምናምን የሆነ አምባሲ ገብተን መፍቱ ስጠኝ መታወቂያ አውጡና በስራ ህገ መንግስቱን ጠብቁና ኖሩ ሸይሽ መታወቂያ እናውጣ። ማውጣት እምቢ አላለም። እኛ ከፍለን እንወጣለን። እዛ ስንሄድ ይሄ ይሄ ችግር አለ ሂዱና ኑ ይላል። እሺ ብለን ብሩን ሰጠን ወረቀቱን ወዘን ስንወጣ ፖሊሶቹ ሌላ ቦታ ወረቀቱን እየቀደዱ እኛን እየጫኑት ነው ወደ እስር ቤት። እንደ ነው ብለን መፍቱ ምንም አይሰጡም። አምባሲ ከነሱ ጋር ነው ከፖሊስ ጋር ማለት ነው።
ሌላ ያናገርኩት ትውልድ ኢትዮጵያዊ ስደተኛ የዚህ ችግር ሰለባ መሆኑን ይናገራል። ስሙ እንዲገለጽ ያልፈለገው ኢትዮጵያዊ ባለፈው ሳምንት ካርቱም ኡምዱርማን አካባቢ በፖሊስ ተይዞ 20,000 የሱዳን ፓውንድ ከፍሎ መለቀቁን ይናገራል። በጸጉር ቤት ስራ የሚተዳደረው ይህ ወጣት ከአሁን በኋላ በከተማው መንቀሳቀስ አስቸጋሪ በመሆኑ ስራዬን ለማቆም ተገድጃለሁ ሲል አክሎ ተናግረዋል። ለስምንት ዓመታት ካርቱም መኖራቸውንና የሁለት ልጆች አባት መሆናቸውን የተናገሩት አቶ መሐመድ አብዱላሂ ሚስትም የዚሁ ችግር ሰለባ ናቸው።
አውጥቻለሁ እኔ ከደምንም ብዬ በሙስና የፖሊሱን ብር ለየብቻ ከፍዬ እዛ ውስጥ ቢሮ የሚሰራ ማዋ ከፍዬ ወደ 6,000 ምናምን ጨርሼ አውጥቻለሁ። እሷ ሻይ ስለምትሰራ በዛ ፍራቻ ቤት ገብታ ነው። እኔ የሆነ ካምፓኒ ውስጥ ቀን ስራ ሰራለሁ። ያው እሷ ቤት ናት። አሁን አትወጣም። ከወጣች ስለሚያዙ አትወጣም። እኔ ብቻ ሰርቼ ያው ከእጄ ወደ አፍ ነው። በጣም ኑሮ ውድነት አለ እዚህ ሀገር። አንድ ዳቦ 4 ብር ነው። ወተት አንድ ሌትር ለመግዛት እስከ 80 ብር ነው እዚህ ሀገር።
ኢትዮጵያውያን ስደተኞች በሱዳን ፖሊስ በዚህ በመታወቂያ ጉዳይ በሺዎች የሚገመቱ ኢትዮጵያውያን ታስረዋል ሲሉ ይናገራሉ። ስደተኞቹ ይህ ችግር ስደርስባቸው የዓለም አቀፉ ስደተኞች ድርጅት UNHCR ይደርስላቸው እንደሆነ ጠይቃቸው ነበረ።
ሱዳን ያሉ ኢትዮጵያውያን ጋራ ምንም ተገናኝቶ አያውቁም። እኔ 8 ዓመት ነው ካርቱም ውስጥ። ምንም ብዙ ሴቶች የታሰሩት እኛ ብር አዋጥተን እንከፍላለን፣ እናወጣለን። ብዙ ሰዎች እኛ በቃ እንደ እድር አደርገን ብር የሌለ ሰው ብር ሰብስበን ከእስር ቤት እናወጣለን። እንደዚህ እያደረን በራሳችን እየተቻቻለን እንኖራለን እንጂ የሚያግዝ የለም እዚህ ሀገር።
አክለውም ብዙ ስደተኞች በካርቱም ያለም አቀፉ የስደተኞች ድርጅት UNHCR ቢሮ አገልግሎት አይሰጠንም ብለዋል። ያለም አቀፉ የስደተኞች ድርጅት UNHCR ዓለም አቀፍ ሚዲያዎች አስተባባሪ ሮናልድ ሾይምባውር በሱዳን ያለው የUNHCR ቢሮ በሳምንት 5 ቀን ለተገልጋዮች ክፍት መሆኑን ተናግረዋል። ሚስተር ሾይምባውር ቢሮአቸው የገንዘብ ድጋፍ ጨምረው ሌሎች የምዝገባና የትምህርት ድል ለስደተኞች እንደሚሰጥም አክለው ተናግረዋል።
ገልሞና መሰግናለን አድማጮች ዝግታችን አበቃ። እኛ በኩል ሰላም ደናደሩ የትግርኛ ስርጭት ይቀጥላል። Thank you.